ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 23 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ
እንደምናመሻችሁ ክቡራትና ክቡራን አድማጮች፣ አስተናጋጆቻችሁ እኔ ሰሎሞን አባተና
ቆንጂት ታዬ ነን።
ፕሮዲውሰሩ ንጉሡ ታምሬ፣ መላው የቪኦኤ ባልደረቦች
አዲስ ዓመትን ዛሬ ለምታከብሩ በዓለም ዙሪያ ላላችሁ አድማጮቻችን ሁሉ እንኳን አደረሳችሁ።
መልካም አዲስ ዓመት ክቡራትና ክቡራን፣ ሃፒ ኒው ይር ከአሜሪካ ድምፅ ራዲዮ ጣቢያ። ኦልድ ላንግ ሳይን ከመራያ ኬሪ ድንቅ ጣዕመ ዜማዎች ለአዲስ ዓመት የተጫወተችውን ነው የጋበዝናችሁ። በርካታ ዘፈሮች አሉ።
እንኳን አደረሰህ ሰሎሞን።
እንኳን አብሮ አደረሰን ቆንጅት፣ አንቺንም እንዲሁ እንኳን።
ከምሽቱ ዘገባዎቻችን መካከል ደግሞ
የአፋር ብሔራዊ ዲሞክራሲያዊ ፓርቲ አብዴፓና አፋር ነጻ አውጪ ግንባር ፓርቲ ውህደት አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ አባሎች በተገኙበት ቦታ ላይ ጠቅላላ ጉባኤው፣ ማዕከላዊ ኮሚቴና ስራ አስፈጻሚ ኮሚቴ አምኖበት ወደ አፋር ብሔራዊ ዲሞክራሲያዊ ፓርቲ እንድንጠቃለል በአንድነት ወስነናል።
የአፋር ነጻ አውጪ ግንባር መሪ አቶ ከዳፎ አይዳይስ አሎ ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን። ከዜናዎቻችን ደግሞ
ለኢቦላ ቫይረስ የተጋለጡት ስኮትላንዳዊት ነርስ ስሙ በውል ያልተገለጠ ሙከራ ላይ የሚገኝ መድኃኒት እየተሰጣቸው መሆኑ ተነግሯል። ግብጽ ውስጥ በእስር ላይ የሚገኙት የአልጀዚራ ጋዜጠኞች ክሳቸው በአዲስ የፍርድ ሂደት እንዲታይ ዛሬ ካይሮ ላይ ባስቻለው ፍርድ ቤት ተወስኖላቸዋል የሚሉት አሉን። ወደ ዝርዝሩ እናልፋለን። ለኢቦላ ቫይረስ የተጋለጡት ስኮትላንዳዊቱ ነርስ ስሙ በውል ያልተገለጠ ሙከራ ላይ የሚገኝ መድኃኒትና በኢቦላ በሽታ ታሞ ከዳነ ሰው የደም ሴል ፕላዝማ እየተሰጣቸው መሆኑ ተገልጿል። ሰሜን ለንደን የሚገኘው ሮያል ፍሪ ሆስፒታል ባለስልጣናት በሰጡት መግለጫ ለነርስ ፖሊን ካፈርኪ እየተሰጣቸው ያለው የሙከራ መድኃኒት ምን እንደሆነ ለመናገር ፈቃደኛ ባይሆኑም ኢቦላ ታሞ ከዳነው ሰው የተሰጣቸው ቫይረሱን መከላከያ የያዘ የደም ፕላዝማ ከበሽታው ሊፈውሳቸው ይችል ይሆናል የሚል ተስፋ አለን ብለዋል። ስኮትላንዳዊቱ ነርስ ቫይረሱ ያገኛቸው ሴራሊዮን ውስጥ ስራ ላይ እንዳሉ መሆኑ ተገልጿል። ይህ በዚህ እንዳለ በምዕራብ አፍሪቃ በኢቦላ ወረርሽኝ ምክንያት የሞተው ሰው ቁጥር 7905 መድረሱን የዓለም የጤና ድርጅት አስታውቋል። ለቫይረሱ መጋለጣቸው የተረጋ ያረጋገጠው እንዲሁም ተይዘዋል ተብለው የሚጠረጠሩት ሰዎች ቁጥር ደግሞ 20206 እንደደረሰ አስታውቋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
ግብጽ ውስጥ እስር ላይ የሚገኙት የአልጀዚራ ጋዜጠኞች ክሳቸው በአዲስ የፍርድ ሂደት እንዲታይ ዛሬ ካይሮ ላይ ያስቻለው ፍርድ ቤት ወሰነ። ፍርድ ቤቱ ውሳኔውን ያስታወቀው ለአጭር ጊዜ ጉዳዩን ከተመለከተ በኋላ ሲሆን ለአዲሱ የክስ ሂደት ቀጠሮ አልሰጠም። በዛሬው ችሎት ፊት ጋዜጠኞቹ አውስትራሊያዊው ፒተር ግሬስት፣ የግብፅ ተወላጅ ካናዳዊው መሐመድ ፋህሚና ግብፃዊው ባህር መሐመድ አልቀረቡም በእስር ላይ እንደሚቆዩ ተገልጿል። ሶስቱ የአልጀዚራ ጋዜጠኞች የታሰሩት በአውሮፓውያኑ አቆጣጠር በ2013 ዓመተ ምህረት ካይሮ በሚገኝ ሆቴል ውስጥ ስራቸው ላይ እንዳሉ መሆኑ ይታወሳል። የታገደውን ሙስሊም ወንድማማችነት ደግፋቸዋል ተብለው ባለፈው ሐምሌ ነበር ፍርድ ቤት ፍርድ ያሳለፈባቸው። ፒተር ግረስትና ፋህሚ በሰባት ዓመት መሐመድ ደግሞ በአስር ዓመት እስራት እንዲቀጡ ፈርዶባቸዋል። የአልጀዚራ ቃል አቀባይ በሰጡት ምላሽ የግብፅ ባለሥልጣናት ኢፍትሐዊነታቸውን ቀጥለው በዓለም ፊት የሀገራቸውን ገጽታ ከማጉደፍ ይልቅ ጋዜጠኞቹን በአስቸኳይ መልቀቅ አለባቸው ብለዋል። አልጀዚራ ስራቸውን ሲሰሩ እንጂ ከስልጣን የተወገዱትን ፕሬዚደንት መሐመድ ሞርሲን ፓርቲ ሲደግፉ አልነበሩም በማለት ሲሟገት ቆይቷል።
አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቻይናዋ ከተማ ሻንግሃይ ውስጥ ትናንትና ረቡዕ በአውሮፓውያን አዲስ ዓመት ዋዜማ በዓል ላይ በተፈጠረ ግፊያና ግርግር 36 ሰዎች ተረጋግጠው መገደላቸው ተገለጠ። ሌሎች ብዙዎች ደግሞ ቆስለዋል ተብሏል። በአደጋው የቆሰሉ 40 ሰዎች አሁንም ሆስፒታል ውስጥ እየታከሙ መሆናቸውን የቻይና መንግስት የዜና አገልግሎት ሺንዋ ገልጾ ቢያንስ 13ቱ በከባድ ሁኔታ እየተጎዱ ናቸው ብሏል። የሚበዙት የአደጋው ተጎጂዎች በ20 ዓመት ዕድሜ ውስጥ ያሉ ሴቶች እንደሆኑም ተጠቁመዋል። አደጋው በደረሰበት አደባባይ የሐዘን መግለጫ አበባዎች ተከምረው ይስተዋላሉ። እማኞች እንደተናገሩት ግፊያውና መረጋገጡ የተከሰተው በአቅራቢያው ከነበረ ፎቅ ላይ የተወረወሩ ዶላር የሚመስሉ የውሸት ወረቀቶችን ለማንሳት በአካባቢው የነበሩ ሰዎች ሲሽቀዳደሙ ነው። አደጋው የደረሰው በከተማዋ ቼንጊ አደባባይ እኩለ ሌሊት ሊሆን ጥቂት ደቂቃዎች ሲቀሩ መሆኑ ታውቋል። ፖሊሶች የአደጋውን መነሾ እየመረመሩ ሲሆን ቀደም ባሉ የአዲስ ዓመት ዋዜማ ዝግጅቶች የተሰብሳቢውን እንቅስቃሴ ለመቆጣጠር ችግር ይፈጠራል በሚል ስጋት የርችት ዝግጅቶች የተሰረዙበት ጊዜ እንደነበረ ተመልክቷል።
የተከሰከሰውን የኢንዶኔዥያ ኤር ኤዥያ አይሮፕላንና አስከሬኖች የዛሬውን የፍለጋ ጥረት የአየር ሁኔታው መበላሸት አስተጓጉሎታል። ከባድ ዝናብ እየጣለ በመሆኑ የተሰማሩት ሄሊኮፕተሮች ዛሬ ለመነሳት እንዳልቻሉ ተገልጧል። ወሳኝ የሆኑትን የአይሮፕላኑ የበረራ ክፍል ድምፅና የበረራ መረጃ መዝጋቢ ሳጥኖች አይሮፕላኑ ከገባበት ከጃቫ ባህር ወለል ፈልጎ የማግኘቱ ጥረት ቢያንስ አንድ ሳምንት ሊወስድ እንደሚችል አንድ የኢንዶኔዥያ ባለሥልጣን ተናግረዋል። 47 ኢንዶኔዥያውያን ባህር ጠላቂ ዋናተኞች ያሉት ቡድን ውቅያኖሱ ውስጥ ከ30 እስከ 50 ሜትር ጥልቀት ዋኝተው በመግባት በአሰሳ መሳሪያው የታየውን ጠቆር ያለ ትልቅ አካል ለመፈለግ ሊሞክሩ ተዘጋጅተዋል። ባለሥልጣናት እሁድ ዕለት የተከሰከሰው የኤር ኤዥያው ጄት ስባሪ ሳይሆን አይቀር ብለዋል። ያ አካል 162 መንገደኞችና የበረራ ስደተኞች እንደያዘ ቦርኒዮ ደሴት አካባቢ ጃቫ ባህር ውስጥ ከተከሰከሰው አይሮፕላን እስካሁን 7 አስከሬኖች፣ የተለያዩ ስብርባሪዎች፣ አንድ ሻንጣና የአደጋ ጊዜ መንሸራተቻና ባህር ላይ መንሳፈፊያ ጃኬት ተገኝተዋል።
ህንድ ካሽሚር ውስጥ በሚካሄድ መደበኛ ስብሰባ ላይ እንዲገኙ በህንዳውያን አቻዎቻቸው የተጋበዙ 2 የድንበር ጥበቃ አባላቴ ላይ አደጋ ጥላ ገደለችብኝ ስትል ፓኪስታን ወነጀለች። ምስራቋ የፓኪስታን ከተማ ላሆር አቅራቢያ ትናንት ረቡዕ ስለተከሰተው ድንገት የኢስላማባድ መንግስት ከፍተኛ የህንድ ዲፕሎማትን አስቀርቦ ስለ ጉዳዩ ከባድ ወቀሳ አሰምቷል። ሁኔታውን በተለየ መንገድ የምትገልጸው ህንድ በበኩሏ የፓኪስታን ኃይሎች ተኩስ ከፍተው ካሽሚር ውስጥ አመጽ ላይ ያሉ እስላማዊ ነውጠኞች ከ10 በሚበልጡ የጥበቃ ኬላዎች ላይ ጥቃት እንዲያደርሱ እድል ሰጥተዋል ስትል ትከሳለች። ኢስላማባድ ደግሞ ክሱን ታስተባብላለች። የተኩስ ልውውጡ እስከ ዛሬ ሐሙስ ጠዋት ቀጥሎ አንድ ሌላ ወታደር እንደቆሰለ ተመልክቷል። ህንድና ፓኪስታን እንደ ኤሮፓውያን አቆጣጠር በ1947 ዓ ም ከብሪታንያ ቅኝ አገዛዝ ነጻ ከወጡ ወዲህ በካሽሚር ይገባኛል ጭቅጭቅ 2 ጦርነቶችን እንደተዋጉ ይታወቃል።
በመጨረሻም አፍጋኒስታን ትናንት ረቡዕ ማታ በአንድ ሰርግ ላይ ቢያንስ 26 ሰዎችን የገደለውን ሮኬት የተኮሱት ወታደሮች የሆኑ እንደሆን መመርመር ይዛለች። በደቡባዊ ሄልማንድ የደረሰው መላው የጠፋ ድንገተኛ ጥቃት በርካታ ሰዎች ያቆሰለ ሲሆን ፖሊሶች ሮኬቱ የተተኮሰው በቅርበት ካለ የጦር ሰራዊት የፍተሻ ጣቢያ ነው ብለው ጠርጥረዋል። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965ና በ12140 ኪሎ ሄርስ በ31 ሜትር ባንድ በ9435ና በ9755 ኪሎ ሄርስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 23 2007 ዓ.ም ምሽት ፕሮግራማችን ነው። የአውሮፓውያን አዲስ ዓመት 2015 የጀመረበት ቀን ማለት ነው።
ዛሬ በዚህ ምሽት ከአዲስ አበባ የደረሱንን ዘገባዎችና ጥቂት ደግሞ ያለፈውን 2014 ዓመት ዳሰሳ ዘገባዎች እንዲሁም የአዲስ ዓመት ጣዕመ ዜማዎችን ሰንቀናል። አብራችሁን እስከ ዝግጅታችን ፍጻሜ ቆዩ። ሃፒ ኒው ይር በአባ። የአውሮፓው 2014 ዓ ም አለፈ። እንዲያውም የአዲሱ ዓመትም የመጀመሪያዋ ቀን ልትሰናበት ጥቂት ሰዓታት ቀሩ። ከእነዚያ ደግሞ ጥቂት ደቂቃዎችን ከእኛ ጋር ይካፈሉና ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ወደ ዕለቱ አብይ ርዕስ እንሸጋገር።
ገዢው የአፋር ብሔራዊ ዲሞክራሲያዊ ፓርቲና ተቃዋሚ የነበረው የአፋር ነጻ አውጪ ግንባር ፓርቲ ተዋህደው አንድ ድርጅት እንደሆኑ የአፋር ነጻ አውጪ ግንባር መሪ አቶ ከዳፎ አይዳሂስ ከዘጋቢያችን ከእስክንድር ፍሬው ጋር ባደረጉት ቃለ መጠይቅ ገልጸዋል። ቀጥሎ ይቀርባል።
አቶ ከዳፎ አይዳሂስ የአፋር ነጻ አውጪ ግንባር ፓርቲ ሊቀመንበር፣ እንግዲህ የአፋር ሕዝብ መንፈሳዊ መሪ በነበሩት በሱልጣን አሊ ሚራህ የተመሰረተውና ረጅም ዓመታትን ያስቆጠረው አሁን ደግሞ በእርስዎ የሚመራው ይህ ፓርቲ የአፋር ክልል ገዢ ፓርቲ ከሆነው የአፋር ብሔራዊ ዲሞክራሲያዊ ፓርቲ አብዴፓ ጋር ውህደት መፍጠሩ ተገልጿል። እስቲ ዝርዝሩን ይንገሩን። ምንድን ነው የሆነው?
የአርቲ እኔ መምራት ከጀመርኩበት ከ1997 ዓመተ ምህረት ጀምሮ ለአፋር ልጆች አንድነት ሲታገል ቆይቷል። በዚህም በዲሞክራሲያዊ ሂደቱ ተሳትፏል። የአፋር ነጻ አውጪ ግንባር ፓርቲ መሰረቱ በደርግ መንግስት መሳሪያ ተኩሶ የወጣ ድርጅት ነው። የተመሰረተ ነው እንደ ፈረንጆች አቆጣጠር 1974 ነው የተመሰረተው። በዛን ሰዓት
አማጺ ድርጅት ነበር ያኔ።
አዎ፣ ሱልጣን ሐምፍሬ አሊምራህ ነበሩ። ከዛ ጀምሮ ሴል ቻርተሩን የፈረመና ህገ መንግስቱንም ያጸደቀ ፓርቲ ነው። ከኢህአዴግ ጋር ተቃውሞ የሌለው ፓርቲ ነው። ግን አሁን እኔ ከምመራበት ከ1997 ዓመተ ምህረት ጀምሮ ሲንቀሳቀስ ከነበረበት ጊዜ ጀምሮ በአፋር ክልላዊ መንግስትን ከሚመራው የአፋር ብሔራዊ ዲሞክራሲያዊ አብዴፓ ጋር የተለያዩ መሰረታዊ የሆኑ ሳይሆን ልዩነቶች ነበሩን። ይሄም ደግሞ ልዩነት በሶማሊ ክልላዊ መንግስት ስር ተይዘው የነበሩት የአፋር መሬቶች ናቸው። እንደፍኦና ገድማይቱ የሚባሉ በሶማሊ ብሔራዊ ክልላዊ መንግስት ስር ተይዘው ነበር። ይህን ጉዳይ ብዙ ሲታገልበት ነበር የአፋር ነጻ አውጪ ግንባር ፓርቲም የአፋር ብሔራዊ ዲሞክራሲያዊ ፓርቲ የክልሉ ገዢ መንግስት በሁላችንም ጥረት፣ በተለይ የክልሉ መንግስት ብዙ ጥረት አድርጎ ይሄ ቦታዎች ለአፋር ልጆች ተገቢ ነው የሚል ውሳኔ በፌዴራል መንግስት አሰጥቷል። ይሄ ውሳኔም አርክቶናል፣ ልዩነታችንንም አጥብቧል። ስለዚህ አሁን የሚመጣውን ምርጫም ሁላችንም የአፋር ልጆች እንደመሆናችን መጠን በአፋር ውስጥ የተለያዩ ፓርቲ መኖሩ አስፈላጊ ስላልሆነ የአፋር ብሔራዊ ዲሞክራሲያዊ ፓርቲ አብዴፓና አፋር ነጻ አውጪ ግንባር ፓርቲ ውህደት አድርጓል። ይሄንንም ውህደቱን ጉባኤ እንዲደረግ ጠቅላላ ጉባኤ ጠርተን ጠቅላላ ጉባኤው በዚህ ስምምነት ላይ የኢትዮጵያ ብሔራዊ ምርጫ ቦርድ አባሎች በተገኙበት ቦታ ላይ ጠቅላላ ጉባኤው ማዕከላዊ ኮሚቴና ስራ አስፈጻሚ ኮሚቴ አምኖበት በጠቅላላ ጉባኤው ታህሳስ 15 ቀን 2007 በአፋር ብሔራዊ ክልላዊ መንግስት በዞን 5 መስተዳድር ልዩ ስሙ ሰሙሮቢ በተባለ ወረዳ ውስጥ ጉባኤው ተካሂዶ ወደ አፋር ብሔራዊ ዲሞክራሲያዊ ፓርቲ እንድንጠቃለል በአንድነት ወስነናል። በዚህም ደግሞ ተሳትፏችን ያው የፖለቲካ እጅ ይኖረናል። በ2007 በሚደረገው ምርጫም ላይ ተሳትፎ ይኖረናል ብለን ነው የምንጠብቀው። ስለዚህ ሰላማዊና ዲሞክራሲያዊ ነበረ ጉባኤውም። መንፈሳችንም ራሳችንን አጥርተን በአንድነት ለአፋር ልጆች መታገል ስላለብን በዛ አይነት መልክ ውሳኔ ያሳልፈናል።
አቶ ከዳፎ እዚህ ላይ ተጠቃለልን ነው የሚባለው ወይ ተጠቃለልን የሚል ቋንቋ ሲጠቀሙ የሰማው መስሎኝ ነው። ወደ አፋር ብሔራዊ ዲሞክራሲያዊ ፓርቲ ወይም ወደ ገዢው ፓርቲ ማለት ነው፣ አፋርን ወደሚያስተዳድረው
ፓርቲ
ተጠቃለልን ነው የሚባለው ወይ ሁለቱ ፓርቲዎች ተዋሃዱ ነው የሚባለው?
ተዋሃዱ ነው የሚባለው። በአጠቃላይ ተዋሃዱ ነው የሚባለው። እዛኛው ፓርቲ አባሎች ሆነናል። ስለዚህ አንድ ነን ማለት ነው። ምርጫውንም በአንድ አይነት ሁኔታ ነው የምናካሄደው። አፋር ነጻ አውጪ ግንባር ፓርቲ ወይም ኤልኤፍፒ የሚባለው ከአሁን ከታህሳስ 15 ቀን ጀምሮ በዛ የሚጠራ ስም አይኖርም ብለን ነው የወሰንነው። ውሳኔው ጉባኤው ያስተላለፈው ውሳኔ ይሄን ይመስላል።
የውህደቱ እንቅስቃሴ አቶ ከዳፎ መቼ ተጀመረ? እንዴት ነው የተጠነሰሰው?
ጥያቄው ትክክለኛ ጥያቄ፣ አግባብነት ያለው ጥያቄ ነው። በአንድ ቀንና በሁለት ቀን የተደረገ አይደለም። ከአንድ አመት በላይ ድርድር ወስዷል። ብዙ ንግግሮች አድርገናል። ከአፋር ብሔራዊ ዲሞክራሲያዊ ፓርቲ ከፍተኛ አመራሮች ጋር ብዙ ነገሮችን ተነጋግረናል። በብዙ ነጥቦች ላይ ተግባብተናል። ልዩነት የለንም። የአንድ አካባቢ ልጆች ነን። አንድ አይነት ቋንቋ ነው። አንድ አይነት ህገ መንግስት ነው የምንመራው። የኢህአዴግ ተቃውሞ የለንም። ስለዚህ ለምንድን ነው ወደ አንድ ላይ መተን የማንሰራው የሚባለውን ብዙ ጥያቄዎች ከአንድ አመት በላይ ስንነጋገርበት ቆይተን ስራ አስፈጻሚና ማዕከላዊ ኮሚቴን በማሳመን አሁን በመጨረሻ ላይ በዚህ በምርጫው ሰዓት ውሳኔዎቹን በተለይ የዚህ የአፋር መሬቶች ከተወሰኑ በኋላ አንድ ውሳኔ ላይ ለመምጣት ወስነናል እና ሂደቱ አንድ አመት ጊዜ ወስዷል ድርድሩ።
እንግዲህ ቀደም ሲል እርስዎም እንደገለጹት በእርስዎ የሚመራው የአፋር ነጻ አውጪ ግንባር ፓርቲ ከዚህ ቀደም በደርግ ዘመን የትጥቅ ትግል ጀምሮ የነበረ ፓርቲ ነው። በኋላ ላይ በሽግግር መንግስቱ የተሳተፈ ከዚያም በክልሉ በአፋር ብሔራዊ ክልል ማለት ነው ተቃዋሚ ፓርቲ ሆኖ ሲንቀሳቀስ የቆየ ነው አይደለም አቶ ከዳፍ?
አዎ፣ ቻርተሩንም ያጸደቀ ነው። በህገ መንግስቱንም ያጸደቀ ፓርቲ ነው። በዛን ጊዜ በሽግግር ወቅትም ደግሞ የአፋር ብሔራዊ ክልላዊ መንግስት ያስተዳደረ ፓርቲ ነው። እና አሁንም ከ1997 እኔ ከመመራው ጊዜ ጀምሮ ከፍተኛ ለአፋር ልጆች የሚጠቅሙ ስራዎችን ሰርቷል። በአፋር ህዝብ ጋር የተከበረና ታሪክ ያለው ፓርቲ ነው። ብዙ ታጋዮች ሞተዋል፣ ብዙ ታጋዮች እጅ አጥተዋል፣ ብዙ ታጋዮች ተሰውተዋል ለዚህ ፓርቲ እና ታሪካዊ ፓርቲ ነው።
ምን አይነት ጥያቄ ለማንሳት ፈልጌ ነው የቀደም ያለውን መንደርደሪያ የተናገርኩት፣ በተለይ ከዚህ በፊት በተካሄዱት ምርጫዎች ላይ ቅሬታ ስታሰሙ ይህ አሁን አብራችሁ ልትሰሩ የተስማማችሁት ፓርቲ ተጽዕኖ እያደረገባችሁ እንደሆነም ስትናገሩ ይታወሳል። ከዚህ አንጻር ፕሮግራሞቻችሁን፣ አካሄዳችሁን ማስታረቅ አስቸጋሪ አልነበረም? እስቲ ሂደቱን ይንገሩኝ።
አዎ እውነት ነው። ብዙ ጊዜ በተለያየ ጊዜ በሚዲያ መግለጫዎች ሰጥተንበታል። በምርጫው ሂደት ግን አሁን እነሱ ያንን ተቀብለው ብዙ ነገሮች ላይ ተግባብተናል። ሰው ይለወጣል፣ አመለካከቱ ይለወጣል። አሁን ደግሞ እዛ ያሉት አመራሮች ባለን ሁኔታ በምን ጉዳይ ነው ልዩነታችን ብለን በከፍተኛ ሁኔታ ተነጋግረንበታል። የነበሩትን ልዩነቶች ደግሞ አጥብበን በአንድነት መጓዝ ስላለብን በዚህ ጉዳይ ላይ ከፍተኛ መግባባትና ንግግር ካደረግን በኋላ ነው ወደ ውሳኔ የመጣ ነው።
ከውህደቱ በፊት ፓርቲያችሁ በምን አይነት ሁኔታ ላይ ነበር? አቶ ከዳፎ ከጥንካሬ በክልል ምክር ቤት ካሉት መቀመጫዎች እና ከመሳሰሉት አንጻር ማለት ነው።
ክልል ምክር ቤት እና በፌዴራል ምክር ቤት ወንበሮች አልነበረንም። በእርግጥ አሁን ከውህደቱ በፊት አልነበረንም፣ ግን ፓርቲያችን በሚደረጉት ምርጫዎች ሁሉ በወረዳም ሆነ በክልል ምክር ቤቶች በፌዴራልም ተወዳድሯል። በነበረው ሁኔታ የምርጫ ወንበሮች አላገኘንም። ይሁንና ግን በህዝብ ዘንድ ከፍተኛ ተቀባይነት ያለው ፓርቲ ነው እና የአፋር ህዝብ ያምንበት የነበረ የታገለና አሁንም ለአፋር ህዝብ ነጻነት፣ አንድነት የሚታገል የነበረ ፓርቲ ነው እስከ መጨረሻው ድረስ።
በነበረው ሁኔታ ሲሉ አቶ ከዳፎ በነበረው ሁኔታ መቀመጫዎች አላገኘንም ሲሉ ምን ለማለት ነው?
አዎ በምርጫው ተሸንፈናል። በሰዓቱ እንግዲህ በነበሩት ምርጫዎች ተሸንፈናል። በተለያዩ ምርጫዎች ላይ ቀርበናል፣ ግን የማሸነፍ እድል አላገኘንም።
ሌላ ጥያቄ ላንሳ። አሁን በተዋሃደውና ስያሜው ደግሞ በአፋር ገዢ ፓርቲ በቀጠለው
የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብዴፓ
ሁለታችሁ ከተዋሃዳችሁ በኋላ ምን አይነት ኃላፊነት ነው እናንተ ያገኛችሁት? ከስልጣን ክፍፍል አንጻር ለምሳሌ ፓርቲውን የሚመራው ማን ነው? አሁን ኃላፊነት ደረጃዎች እንግለጹ።
አሁን የአፋር ብሔራዊ ዴሞክራሲያዊ ፓርቲን አብዴፓን የሚመራው የፓርቲው ሊቀመንበር ጣሃ ይባላል። አቶ ጣሃ ይባላል።
አቶ ጣሃ ከየት ናቸው? ከመዋሃዳችሁ በፊት የትኛው ፓርቲ የነበሩ ናቸው?
ከዛው ፓርቲ ናቸው። ከአብዴባ ከአፋር ብሔራዊ ዴሞክራሲያዊ ፓርቲ ናቸው። ስለዚህ አሁንም የዛ ፓርቲ ሊቀመንበር ናቸው። ስለዚህ አሁን የሚመሩት እነሱ ናቸው። የእኛ ፓርቲ ደግሞ ከዚህ በኋላ በዛ ቦታ በውህደቱ ሂደት ምን አይነት ቦታዎች ያገኛሉ የሚባለው እስካሁን አልተወሰነም፣ ግን በእርግጥ እጃችን ይኖርበታል ብለን እንጠብቃለን። በምርጫውም ተሳትፎ ይኖረናል ብለን ነው የምንጠብቀው።
አቶ ከዳፎ አይዳሂስ የአፋር ነጻ አውጪ ግንባር ፓርቲ ሊቀመንበር፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ነው።
እኔም አመሰግናለሁ።
የዕለቱን አብይ ርዕስ አደመጣችሁ። አሁን ወደ መጽሔት ክፍለ ጊዜ ዘገባዎች እንለፍ።
እስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በራሴ ወይም በሌሎች አመንጭነት ባቀረብኳቸው ጽሑፎች ብቻ መከሰሴና ጥፋተኛ መባሌ ትክክል አይደለም ሲል በጠበቃው አማካይነት ለፌዴራሉ ጠቅላይ ፍርድ ቤት የይግባኛ ቤቱታውን አቅርቧል። በሦስቱም ጉዳዮች የቀረቡበት ክሶች የተጠቀሱት የወንጀል ሕጉ ድንጋጌዎችም የሕገ መንግሥቱን አንቀጽ 29ም ይቃረናሉ ብሏል። ፍርድ ቤቱ ብይን ለመስጠት ተለዋጭ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አመሃ የተመስገን ደሳለኝን ጠበቃ አነጋግሮ የላከው ዘገባ ቀጥሎ ይቀርባል።
የቀድሞ የፍትህ ጋዜጣ ዋና አዘጋጅ የነበረው የአቶ ተመስገን ደሳለኝን የይግባኝ አቤቱታ ለጠቅላይ ፍርድ ቤት በጽሑፍም በቃልም ያቀረቡት ጠበቃው አቶ አመሃ መኮንን በተለይ ለቪኦኤ እንዳብራሩት በስር ፍርድ ቤት ማለትም በፌዴራሉ ከፍተኛ ፍርድ ቤት በደንበኛቸው ላይ በተሰጠው ውሳኔ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ብለዋል። ይግባኛቸው ሁለት ክፍል ያለው መሆኑንና ይህም ከሕግ አንጻርና ከፍሬ ነገር ወይንም ከማስረጃ ምዘና አንጻር የቀረበ መሆኑን አስረድተዋል። ይህንንም ሲያብራሩ አቶ ተመስገን ደሳለኝ በጋዜጣ ላይ በጻፋቸው ወይንም እንዲጻፉ ባደረጋቸው ጽሑፎች ብቻ መከሰሱ፣ ከዚያም ፍርድ ቤቱ ሌላ ተጨማሪ ማስረጃ ሳያይ ጽሑፎችን በማየት ብቻ ወንጀል ተፈጽሟልና ተከላከል የሚል ብይን መስጠቱ ተገቢ አይደለም ይላሉ። በሳቸው አባባል አንድን አደባባይ የወጣ ጽሑፍ ማንም አንብቦ የተለያዩ አስተያየቶች ወይንም ስሜቶችን ሊያንጸባርቅ ወይንም ሊሰማው ይችላል። አንድ ዳኛ ወይንም ፍርድ ቤት በዚህ ረገድ የሚሰጠው ብይን ወይንም ውሳኔ ግን በተጨባጭ ማስረጃ ላይ ማረፍ አለበት ሲሉ አቶ አማሃ ይከራከራሉ።
አንድም ወይ ከጽሑፉ ባሻገር በተጨማሪ ማስረጃ መደገፍ አለበት፣ ይሄ ኮሮቦሬቲቭ ኤቪደንስ የምንለው፣ ወይም ደግሞ አንድ የተገለጸ ሀሳብ በማናቸው መንገድ የተገለጸ ሀሳብ ወንጀል ሆኗል ወይም ወንጀል ነው ሊባል ከሆነ አንድ መለኪያ ሊኖር ይገባል። ይሄ የታወቀ ሁሉም የሚስማማበት መለኪያ ወይም ስታንዳርድ ሊኖረው ይገባል። ይሄ ካልሆነ ግን ሀሳብን በነጻ የመግለጽ መብትን አተገባበር አጣብቂኝ ውስጥ የሚከት ነው። ምክንያቱም ዜጎች በማናቸውም መንገድ የሚገጩት ሀሳብ መቼ ወንጀል እንደሚሆን መቼ ደግሞ ወንጀል እንደማይሆን ካላወቁ የትኛውንም ሀሳባቸውን ከመግለጽ ሊቆጠቡ ሊሸማቀቁ ይችላል። በቅንነት ሀሳባቸውንም የገለጹ ዜጎች ባልጠበቁት ሁኔታ ሊከሰሱና በወንጀልም ጥፋተኛ ሊባሉ ይችላል ነው።
ተመስገን ደሳለኝ ቀደም ሲል ጽሑፎቹን ያዘጋጅ በነበረው በፍትህ ጋዜጣ ላይ በማውጣት ህዝቡ በመንግስትና በህገ መንግስታዊ ስርዓቱ ላይ እንዲያምስ ቀስቅሷል፣ መንግስትን በሐሰት ወንጅሏል፣ ስሙንም አጥፍቷል፣ እንዲሁም የሐሰት ወሬዎችን በመዘገብና ለህዝቡ በማሰራጨት የህዝብ አስተሳሰብ እንዲናወጥ አድርገዋል በሚል አቃቢ ህግ በፌዴራሉ ከፍተኛ ፍርድ ቤት ክስ መስርቶበት ጥፋተኛ ተብሎ የ3 ዓመት የእስራት ቅጣት እንደተጣለበትም ይታወቃል። ይሁንና የተከሰሰባቸው 3ቱም የወንጀል ህግ ድንጋጌዎች ከሀገሪቱ የበላይ ህግ ከህገ መንግስቱ አንቀጽ 29 ጋር ይቃረናሉ የሚል እምነት አቶ አምሃ መኮንን አላቸው።
በህገ መንግስቱ አንቀጽ 29 እና በዚሁ አንቀጽ ንዑስ አንቀጽ 6 ላይ ስለ መብቱ ከተረጋገጠበትና መብቱ ይገደባል ተብሎ ከተመለከቱት ሁኔታዎች ውጭ ናቸው። ህግ በሌላ አነጋገር ህገ መንግስታዊ አይደሉም። ስለዚህ ፍርድ ቤቱ ክርክሩን ከመቀጠሉና ፍርድ ውሳኔም ከመስጠቱ በፊት እነዚህ 3ቱም የወንጀል ህጉ ድንጋጌዎች ከህገ መንግስቱ ጋር ይቃረናሉ ወይስ አይቀራሩንም በሚለው ነጥብ ላይ የህገ መንግስታዊ ትርጉም እንዲሰጥበት ጉዳዩን ለህገ መንግስት አጣሪ ጉባኤ መላክ ነበረበት። ይህን ጥያቄ አቅርበን ፍርድ ቤቱ ማለፉ ተገቢ አይደለም የሚል ነው።
ይህ ማለት ክሱ ራሱ ይህ ህገ መንግስታዊ ነው ማለታችሁ ነው?
ትክክል ነው። በክሱ ላይ የተጠቀሱት ክስ አንቀጾች የወንጀል ህጉ 257፣ 486 እና 244 ሶስቱም አንቀጾች እንደ ህግ በህጉ ላይ የተገለጹት ድርጊቶች ተፈጽመዋል አልተፈጸመም ራሱን የቻለ ጥያቄ ነው። ያ ከመመርመሩ በፊት ግን የህግ ድንጋጌዎቹ ራሳቸው በህገ መንግስቱ አንቀጽ 29 ንዑስ 6 ላይ የሀሳብን በነጻ መግለጽ መብት ሊገደብ ይችል በህግ ሊገደብ ይችልባቸዋል ተብሎ ከተቀመጡት 4 ልዩ ሁኔታዎች ውጭ ናቸው እና ፓርላማው ወይም ህግ አውጪው ይህን የወንጀል ህግ ሲደነግግ ይህን የህገ መንግስቱን ክልከላዎች አልተመለከተም እና ህጎቹ በራሳቸው ህገ መንግስት አይደሉም የሚል አቋም ነው። ይህንንም ፍርድ ቤቱ ውሳኔ ከመስጠቱ በፊት በዚህ ረገድ በህግ ስልጣን ላለው ለህገ መንግስት አጣሪ ጉባኤ መላክ ነበረበት። ይሄ ጥያቄያችን ማለፉ አግባብ አይደለም የሚል ነው።
አቶ አምሃ በተጨማሪ እንዳብራሩትና የጽሁፍ ማመልከቻቸውም እንደሚያሳየው በታች ፍርድ ቤት የተደረገው የማስረጃ ምዘና ከፍ ያለ ጉድለት ያለበት መሆኑን በመዘርዘር ያደረባቸውን ቅሬታ ገልጸው ጠቅላይ ፍርድ ቤቱ ይህንን እንዲያርምላቸው ደንበኛቸውን ወክለው አቤት ብለዋል። ፍርድ ቤቱ አቶ አምሃ በቃል በአጭሩ ያቀረቡትን አቤቱታ ከሰማ በኋላ ጉዳዩን መርምሮ ብይን ለመስጠት ለታህሳስ 30 ቀን 2007 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ተመስገን ደሳለኝ ከወራት በፊት ከፍተኛው ፍርድ ቤት በሰጠው ውሳኔና በጣለበት ቅጣት መሠረት አሁን ዝዋይ በሚገኘው ወህኒ ቤት ይገኛል። ዛሬ የፍርድ ሂደቱን የተከታተለውም በቪዲዮ ኮንፈረንስ ስርዓት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውንና እስክንድርን ለዘገባዎቻቸው እናመሰግናለን። እናም አሁን ከአዲስ ዓመት ጣዕመ ዜማዎቻችን ለእናንተም ለመለስካቸውና ለእስክንድር እንዲሁም ለመላ አድማጮቻችን ቆንጂት እዚህ ላንቺም አጠገቢያለሽ፣ አዲሱም ለሚቀጥለው ሪፖርት ስቱዲዮ አብረን ትገኛለህ፣ እንደዚሁም ለፕሮዲውሰራችን ንጉሱ ታምሬና እነዚህን ሙዚቃዎች በማቀናበር ደግሞ ዛሬ ደፋ ቀና ሲል ለነበረው ለፕሮዲውሰራችን ኃይሉ ታምራት ለመላ አድማጮቻችን ሁሉ የሴሊን ዳዮንን ሶ ዚስ ኢዝ ክሪስማስ አዳምጡ።
ሶ ዚስ ኢዝ ክሪስማስ ኤንድ ዋት ሃቭ ዩ ዳን new one just begun. And so this is Christmas. I hope you have fun. The near and the dear ones, the old and the young. A very Merry Christmas and a Happy New Year. Let's hope.
ክብራትና ክብራን አድማጮች በሴሊን ዳዮን ሶ ዲስ ኢዝ ክሪስማስ በጣም ዜማ እንደተደሰታችሁ ተስፋ እናደርጋለን። አዲሱ እንዴት ነው? እንግዳና ዛሬ እዚህ ስቱዲዮ ውስጥ
አዎ ምን እንደምሳለት ነች ባልን
ግሩም ነች አይደለ?
በጣም ድንቅ ነች ሴሊን ዳዮን። ለአዲሱ አመት ነው የጋበዝናችሁ። ግብዣችን ይከተላል ሙዚቃ ወደፊትም። አሁን ወደ ተከታዩ ዘገባችን እናልፋለን።
ላይቤሪያ ውስጥ አዲስ የኢቦላ ታማሚ ቁጥር እያሽቆለቆለ መሆኑን የዓለም የጤና ድርጅት አስታውቋል። ላይቤሪያውያን የዚህ ገዳይ በሽታ ዋነኛ ሰለባ ሆነው የቆዩ ቢሆንም በአሁኑ ወቅት ግን ብዙ የሀገሪቱ ክፍሎች አዲስ ታማሚ ሳያስመዘግቡ ሳምንታት ተቆጥረዋል። አንዳንድ የሕክምና አባላትም ከወትሮ በተነቃቃ ስሜት ወደ የስራቸው እየተመለሱ መሆናቸው ተሰምቷል። እናም ይህ እንደ አንድ ከፍተኛና ጠቃሚ ለውጥ ታይቷል። የቪኦኤዋ አን ሉክ ተከታዩን ዘገባ አድርሳናለች። አዲሱ አበበ ያቀርበዋል።
ከላይቤሪያ ዋና ከተማ ወጣ ብሎ የሚገኘው የዶሎ ከተማ የጤና ማዕከል ዛሬ ክፍት ነው። ብዙዎቹ ወደ ክሊኒኩ የሚሄዱት ሳምባ ነቀርሳ ተብሎ ለሚጠራው ቱበርክሎሲስ ማለት ለቲቢ ሕክምናና በኤችአይቪ ላይ የምክር አገልግሎት ለማግኘት ነው። አንዲት አዋላጅ ስትናገር ክሊኒኩ ከተከፈተ ወዲህ እንኳ 10 ህጻናት ማዋለዷን ገልጣለች። የላይቤሪያ የጤና ተቋም የተቃወሰው ኢቦላ ዋና ከተማዋ መኖሮቪያ ከገባ ጀምሮ መሆኑ ይታወቃል። የኢቦላ ቫይረስ እንዳለባቸው የተጠረጠሩ ሰዎች ተለይተው ከሚቀመጡባቸው ሁለት ማዕከሎች አንዱ የሚገኘው ዶሎ ከተማ ውስጥ ነው። ይህ ተጠርጣሪ ህሙማንን ለይቶ የማቆየቱ ሂደት ከሳምንታት በፊት ቢያቆምም ህዝቡ ግን በኢቦላ ላይ የሚያካሄደውን ውጊያ አላቆመም። ትናንት እስከ ተጠናቀቀው 2014 ዓ.ም ማብቂያ ድረስ እንኳ የአካባቢው የጤና ግብረ ኃይል አልፎ አልፎ በየቤቱ ክትትል ማድረጉን አላቋረጠም። አዲስ የተከፈተው ክሊኒክም ያለምንም መዘናጋት አንድ ልዩ የመቆያ ክፍል አዘጋጅቶ ሲያበቃ አዋላጇ ኬቢ ካርሞ ድንገተኞችን ትከታተላለች።
ማ ምን እንዳለበት አታውቁምና እባካችሁ እዚህ በምንቆይበት ጊዜ አንዱ ባንዱ ላይ ሆኖ ተጨናንቀን አንቀመጥ። የኢቦላ በሽተኛ የኢቦላ ታማሚ በመካከላችን ሊኖር ይችላል እኮ እናንተንም ሆነ ራሳችንን ለመከላከል ብለን ነው ይህን የምንለው።
ለምናልባቱ በሚልም ክሊኒኩ የጤና ሙያተኞች ህሙማንን በሚያክሙበት ጊዜ ራሳቸውን ከኢቦላ ቫይረስ ለመከላከል ከላይ እስከታች የሚያጠልቁትን ረጅም ልብስ በብዛት አዘጋጅቷል። እናም የዚህ የመከላከያ ልብስ መኖር ብዙዎቹ ነርሶች ወደ ስራቸው እንዲመለሱ ረድቷል ይላሉ ረዳት ሐኪም ማክፋርላንድ ኬርኩላ።
ስራው ላይ ለመቆየት ድፍረቱን የሰጠንም ይኸው ነው።
ኢቦላ ላይቤሪያ ውስጥ በዚህ ባሳለፍነው 2014 አጋማሽ ከገባ ጊዜ ጀምሮ ብዙ የሕክምና ሙያተኞች የእጅ ጓንት እንኳ አልነበራቸውም። እናም ብዙዎች ታመዋል። ሌሎችም ከስራቸው መቅረት ጀምረው ነበር። በርካታ ክሊኒኮች ተዘግተዋል። ክፍት ወደ ሆኑት ዘንድ ለመሄድም ሰዎች ድፍረቱን አጡ። ዛሬ ግን ነገሮች ተቀይረው ብዛት ያላቸው ክሊኒኮችና ትላልቅ ሆስፒታሎችም ክፍት ሆነዋል። አነስተኛ የማህበረሰብ ክሊኒኮችም ሰውን ከማስገባታቸው አስቀድሞ በሮቻቸውን ከፈት አድርገው ማስተናገድ ይዘዋል።
እንደምን አደራችሁ? ሁላችሁም አስቀድማችሁ እጆቻችሁን እንደታጠባችሁ አልጠራጠርም። ካልታጠባችሁ አሁን መታጠብ ይኖርባችኋል፣ አለበለዚያ መግባት አትችሉም።
የዶሎ ከተማ የጤና ማዕከል ዘወትር ማለዳ ሰዎችን እየተቀበለ የሚያስተናግድ 24 ሰዓት ክፍት የሆነ ክሊኒክ ነው። አሁን ግን የህሙማን ወይም የአገልግሎት ፈላጊዎች ቁጥር እየቀነሰ እንዲያውም በቀን 25 ሰዎች ብቻ ማስተናገድ ይዟል። ኬርኩላ ጠቅላላ አገልግሎት በሚሉት የእርዳታ አሰጣጥ ዘዴ በጥብቅ የሚያምኑ ናቸው።
ስለመጣችሁ እናመሰግናለን። ሁላችሁም ዘና በሉ። ከቀኑ 7 ሰዓት ከመሆኑ በፊት ሁሉም ሰው ይስተናገዳል፣ እርዳታም ያገኛል።
እንዲህ እያሉ የዕለቱን ሥራ ይጀምራሉ። ከዚያ በፊት ግን
እኛ እንጀምረላችኋለን። አንድ ሰው ግን አጠር አድርጎ አንድ አጭር ዜማ እንዲያሰማን እንፈልጋለን።
በዚህ መልክ ነው የዕለቱ አዲስ ሕይወት አዲስ ቀን የሚጀምረው።
አድማጮች፣ በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርበው መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍ ስርጭት አለ። እንድታደምጡ እንጋብዛችኋለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ።
በእጅ ስልካችሁ voa.horn.mobi ላይ ያለን እንዲሁም ናይል ሳት ላይ ታገኙናላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር እንዲሁም ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ።
በስቱዲዮ ፕሮግራማችንን እየመራልን ያለው ንጉሡ ታምሬ ነው። አስተናጋጆቻችሁ እኔ ቆንጂት ታዬና
እኔም ሰሎሞን አባተ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችኋለን።
ሰላም ቪኦኤ፣ በትላንትናው ምሽት ስለ ዶክተር መረራ ጉዲና የስራ ስንጥትን በተመለከተ ያቀረባችሁትን ዜና ሰምቼ ነበር። እዛ ላይ እንግዲህ እሳቸውም እንዳቀረቡት በጡረታ የመገለያ ጊዜያቸው የደረሰ መሆኑንም ተናግረዋል። በአባቶቻችን ዘመን የነበረው 55 ዓመት ነበር። አሁን እንግዲህ 60 ዓመት ሆኗል። የጡረታ ጊዜያቸውም ለመቃረቡ ነው። ከዚህ አኳያ እንግዲህ ያው ኢትዮጵያ ውስጥ በእሳቸው የስራ መስክ ብዙ የተመረቁ ግራጁዌት ያደረጉ ወጣቶች ሊኖሩ ይችላሉ። ኢትዮጵያ ውስጥ ደግሞ ስራ አጥነት ተንሰራፍቷል የሚል የፖለቲካ አመለካከትም ያላቸው ይመስለኛል። ለእነዚህ ልጆችም ክፍት ቦታ መልቀቁና የጡረታ መብታቸውን አስከብረው ስራቸውን ለወጣቶቹ ያስረክቡ ጥሩ ነው የሚል አመለካከት ነው ያለኝ። እሳቸውም ቢሆኑ ለፖለቲካ ስራቸው ፉል ታይም ጊዜ ይኖራቸዋል የሚል ግምት ነው ያለኝ። መተካካት የሚሉትም ነገር መኖር አለበት ብዬ ነው ማምነው። የጡረታ መብታቸው ተከብሮ እንዲሰናበቱና ስራውን ለወጣቶቹ ቢለቁ ጥሩ ነው የሚል አመለካከት ነው ያለኝ። አመሰግናለሁ።
ጤና ይስጥልኝ ቪዮች፣ ሰላም ለእናንተ ይሁን። በዚሁ አጋጣሚ እንግዲህ ሀፒ ኒው ይር ብያለሁ። የኔ አስተያየት የሚሆነው አዎ፣ እዚህ የምንጠቀምባቸው ካርዶች አሉ፣ በተለያዩ ጊዜ የተለያዩ ካርዶች። እኔ አንድ ካርድ አለ አሁን እዚህ ጋር የሚል ካርድ ነው። ኢትዮጵያ ይላል፣ በአረንጓዴ ቢጫ ቀይ በኢትዮጵያ ባንዲራ ይነገድበታል። የኢትዮጵያ ባንዲራ ነው ያለው። ግን ፍቃድ ተቀበለው ነው ወይ ከኢትዮጵያ መንግስት፣ ወይስ ኢትዮጵያ ፍቃድ ሰጥታቸው ተከፍሎበት ነው የሚነገድበት? ይህንን ነገር እንደው ባለሙያ ብታብራሩልኝ ደስ ይለኛል። ለምን አንድ ሀገር እስቲ እዚህ አሜሪካ ውስጥ የአሜሪካን ባንዲራ አድርጎ አንድ ካርድ ሲነግድ አይቻላል። አንድ ካርድ ለምን ያስቀጣል? ህግ አለ። ዝም ብሎ አንድን ሀገር ባንዲራ በየሸቀጣሸቀጡ በየመደብሩ ላይ አውጥቶ መሸጥ ትክክል ነው? እስቲ ባለሙያም እናንተ ብታናገሩልኝ ደስ ይለኛል። ማወቅ እፈልጋለሁኝ እና የህግ ተማሪ እንደመሆኔ መጠን አመሰግናለሁኝ። ለመላው ህዝባችን ለአሜሪካም ጭምር ሀፒ ኒው ይር ብያለሁ። በዚሁ አጋጣሚ ታሪኩ ነኝ። ቴንክ ዩ።
ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ከዚህ ቀጥሎ ደግሞ አንድ ሙዚቃን ጋብዛችሁ ገና እየቀረበ ነውና የፈረንጅ ገና ላይ ብዙ አተኮራችሁ የፈረንጅ አመት ላይ እንዳትሉን፣ ከገና አንዱን አስዮ ገናዬ በፍሬው ኃይሉ አሁን ከምሽቱ 3 ሰዓት ከ45 ደቂቃ ሊሆን ትንሽ ጥቂት ደቂቃዎች ይቀራሉ። የሰዓቱን ዋና ዋና ዜና ከቆንጅት እንስማ።
ለኢቦላ ቫይረስ የተጋለጡ ስኮትላንዳዊት ነርስ አንድ ሙከራ ላይ የሚገኝና ስሙን በውል ያልተገለጸ መድኃኒት እንዲሁም የኢቦላ በሽታ ታሞ ከዳነ ሰው የደም ሴል ፕላዝማ እየተሰጣቸው መሆኑ ተገልጿል። ሰሜን ለንደን የሚገኘው ሮያል ፍሪ ሆስፒታል ባለስልጣናት ናቸው ያስታወቁት። ይበዚህ እንዳለ በምዕራብ አፍሪካ በኢቦላ ወረርሽኝ የሞተው ሰው ቁጥር 7905 መድረሱን የዓለም የጤና ድርጅት አስታውቋል። ለቫይረሱ መጋለጣቸው የተረጋገጠ እንዲሁም ይዟቸዋል ተብሎ የሚጠረጠሩ ሰዎች ቁጥር ደግሞ 20206 መድረሱ ተሰምቷል። ግብጽ ውስጥ በእስር ላይ የሚገኙት የአልጀዚራ ጋዜጠኞች ክሳቸው በአዲስ የፍርድ ሂደት እንዲታይ ዛሬ ካይሮ ላይ ያስቻለው ፍርድ ቤት ወስኗል። ውሳኔውን ፍርድ ቤቱ ያስታወቀው ለአጭር ጊዜ ዛሬ ጉዳዩን ከተመለከተ በኋላ ሲሆን አዲሱ የክስ ሂደት ቀጠሮ ግን አልተሰጠም። ቻይናዋ ከተማ ሻንግሃይ ውስጥ ትናንትና ረቡዕ በአውሮፓውያን አዲስ ዓመት ዋዜማ በዓል ላይ በተፈጠረ ግፊያና ግርግር 36 ሰዎች ተረጋግጠው መሞታቸው ተገለጠ። ሌሎች ብዙዎች ደግሞ ቆስለዋል። የተከሰከሰውን የኤር ኤዥያ አውሮፕላንና አስከሬኖች የዛሬውን የፍለጋ ጥረት የአየር ሁኔታው መበላሸት እንዳስተጓጎለው ተገለጸ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ክቡራትና ክቡራን አድማጮች ቀሪ ዝግጅቶቻችን ይቀጥላሉ።
በሕክምናው ዓለም ውስጥ ያሉ ተመራማሪዎች ባለፈው 2014 ዓመተ ምህረት ውስጥ ድንቅ የሚባሉ ግኝቶችን መጨበጣቸውን ተናግረዋል። እነዚህን በተለያዩ በሽታዎችና ህመሞች የሚሰቃዩ ሰዎች ለመርዳትና የሚደርስባቸውን መታወክ ለመቀነስ ያስቻሉና የሚያስችሉ ውጤቶችን ያገኙት በሕክምና ቴክኖሎጂ እየታገዙ መሆኑን ተመራማሪዎቹ አመልክተዋል። ባልደረባችን ጆርጅ ፑቲክ ከነዚህ ትኩረት ሳቢ ግኝቶች አንዳንዶቹን መለስ ብሎ ቃኝቷል። ሰሎሞን አባተ ያቀርበዋል።
በምህጻር ኤምአርአይ ተብለው የሚታወቁት የአካል ሁኔታ መቅረጫ የማግኔት ሞገድ መሳሪያዎች ላለፉት 30 ግድም ዓመታት በሕክምናው ዓለም ውስጥ እጅግ ጠቃሚ መመርመሪያ መሳሪያ ሆነው ቆይተዋል። ይሁን እንጂ እነዚህ መሳሪያዎች የሚያሳዩት ቋሚ ምስሎችን ወይም የማይንቀሳቀሱ ምስሎችን ብቻ ነው። በዚያ ላይ ባለ ሁለት ጎን ወይም ቱ ዳይሜንሽናል የሚባሉ ናቸው። በዚህ ዓመት ግን የካሊፎርኒያ ዴቪስ ዩኒቨርሲቲ ተመራማሪዎች ተንቀሳቃሽ የአካል ገጽታን መውሰድና ማሳየት የሚችል መሳሪያ ሰርተዋል። የአጥንት ቀዶ ሐኪም ሮበርት ዣኮ ይህንን አክቲቭ ኤምአርአይ የሚባል መሳሪያ መጠቀም ጀምረዋል።
We can understand why one person develops a unstable wrist, why one person has pain and wears out the joint surface on one.
አንድ ሰው እጆቹ ለምን የጸኑ የተረጋጉ እንዳልሆኑ፣ ለምን እጁ ላይ ህመም እንደሚሰማው፣ እጁ ውስጥ ባሉ መገጣጠሚያዎች ላይ ለምን መላሸቅ እንደሚፈጠር በውል መረዳት፣ እንዲያውም የታማሚውን ሰው ህይወት ሊያሻሽል በሚችል ሁኔታ አንዳንድ ለስላሳ የሚባሉ አካላትን መቀየር አስችሎናል ነው የሚሉት ዶክተር ሮበርት ጃቦ። ብርቱ የሚባሉ የአከርካሪ ጉዳቶች ብዙ ጊዜ አብዛኛውን ከሽንጥ በታች ያለ አካል ሙሉ በሙሉ ያለመታዘዝ ችግር ያስከትላሉ። እነዚህ ችግሮች በፊኛ ላይ ቁጥጥር ማጣት፣ የዋንጫ ከስሜትና ከትዕዛዝ ውጪ መሆንና በወሲብ ሕይወትም ላይ የሚንጸባረቁ ከባድ የሚባሉ እክሎችን ያካትታሉ። የኬንተኪው የሉዊስቪል ዩኒቨርሲቲ ተመራማሪዎች ግን ህሙማን ከእነዚህ የተፈጥሮ ክህሎቶቻቸው ቢያንስ የተወሰኑትን መልሰው ማግኘት እንዲችሉ ለማገዝ በኤሌክትሪክ የሚሰሩ መሳሪያዎችን በተለያዩ አካላት ምትክ እየገጠሙ ነው። በነገራችን ላይ ሰው አከርካሪው ከተሰበረ ወይም በብዙ ከተጎዳ በኋላ ቆሞ የሚሄድ ይሆናል? ለመገመትም ይከብድ ነበር። ከእንግዲህ ግን ይላሉ የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ባልደረባ ዶክተር ሮድሪክ ፒቴርጉ፣ ለእንዲህ አይነቱ እንቅስቃሴን የማጣት ዕጣ ፈንታ ያረጀ ያለፈ ታሪክ ሆኗል። ከፊታቸው ያሉ አራት ታካሚዎችን እያሳዩ ዛሬ እነዚህ አራት ሰዎች በእነርሱ አእምሮ መታዘዝ ያለባቸውን መገጣጠሚያዎቻቸውን እያዘዙ ሲያንቀሳቀሱ ማየትና በቀጥታ ላይ ታዘዙ የሚችሉ እንደ ፊኛ አይነት አካሎቻቸው ቁጥጥር እየተደረገባቸው መሆኑን ማስተዋል እጅግ የሚያስፈነድቅ ነው። የጊዜ አሻራ መሆን የሚችል ክስተት ነው አሉ ዶክተር ፔትሩግ። ስዊድን ጎተንበርግ የሚገኘው ቻልመርስ የቴክኖሎጂ ዩኒቨርሲቲ ተመራማሪዎች ደግሞ ሰው ሰራሽ እጆች ልክ የተፈጥሮዎቹን አይነት ሆነው እንዲሰማቸው ወይም የተገጠመለት ሰው የተፈጥሮዎቹን ያህል ሆነው እንዲሰሙት ለማድረግ የሚያስችሉ አንጎል ውስጥ የሚቀበሩ መሳሪያዎችን ለማውጣት በጀመሩት ጥረት ቀጥለዋል። ዩናይትድ ስቴትስ ውስጥ ደግሞ ሜድትሮኒክ ኮርፖሬሽን የሚባለው የሕክምናና የምርምር ተቋም በአንጎል ይዞታ መናጋት ወይም መታወክ ምክንያት የሚፈጠረውን ፓርኪንሰንስ የሚባለውን የእጆችና እግሮች አለመርጋት ወይም ቅንጅት ማጣትና መንዘፍዘፍን የመሳሰሉ እክሎችን የሚፈጥረውን የጤና ችግር ምልክቶች ለማከምና ለማጥፋት አንጎልን በኤሌክትሪክ የማነቃቃት ሥራ እያከናወኑ ነው። ዴቪድ ዳውሰን ናፕ የተቋሙ ታካሚ ናቸው። ከመገጠማቸው በፊት መሳሪያዎቹ ለእርሳቸው ማለት ነው አጫጭር እርምጃዎችን ማድረግ እንኳ ይሳናቸው እንደነበር ይናገራሉ። ሕይወቴን መለሰልኝ ነው የሚሉት ዳውሰን ናፕ። ይህ ሕክምና እጅግ የሚደንቅ ነው ለእኔ የሆነልኝ። ቀድሞ ለማያውቀኝ ሰው በእውኑ ምን እንደ ተፈጠረ ሊረዳ በጣም ይሳነዋል። የአካሌን ግራ ክፍል እኮ መጠቀም ሙሉ በሙሉ አቁሜ ነበር አሉ። 2014 የተጎዱ ወይም ካንሰርን በመሳሰሉ ሕመሞች የታወኩ የአካል ወይም የሥጋ ወይም የጡንቻ ክፍሎችን ሙሉ በሙሉ ለመቀየር የሚያስችል ዕድል ይሰጣል የተባለው የሴል መሠረታዊ ምርምርና ለውጥ ሥራ አብዝቶ ወደ ውጤት የተቃረበበት ዓመት ነበር። ሳይንቲስቶቹ ለዓለም የሰጡትን ቃል እንደሚጠብቁ በድጋሚ ሲምሉ ሰንብተዋል። የፒትስበርጉ የሕክምና ትምህርት ቤት ተመራማሪዎች ይዘው በወጡት ሪፖርት ከአሳማ ፊኛ በተዘጋጀ ማኖሪያ ላይ በተሰሩ ስቴም ሴሎች ወይም በምርምር በተፈጠሩት ደቂቅ ሕዋሳት ብርቱ የአካል ጉዳቶች ለደረሱባቸው ታካሚዎቻቸው የጡንቻ አካላትን መስራት መቻላቸውን ተናግረዋል። በ2014 ዓ ም ለሕክምናው ምርምር ብዙ እመርታ ካስጨበጡት የቴክኖሎጂ ውጤቶች መካከል ባለሶስት ጎን ወይም ትሪ ዳይሜንሽናል ወይም ትሪዲ ማተሚያዎች ሊጠቀሱ ይገባል። በሌላ ዝግጅት ይቀጥላል።
ዝግጅታችን ይቀጥላል። አሁንም አንድ የአዲስ ዓመት ሙዚቃ እንጋብዛችሁ እያለ ነው ንጉሱ።
There is boy child, Jesus Christ was born on Christmas Day, and man will live forevermore because of Christmas Day. Christmas Day. Hark
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በሰው ልጆች የመናገድ ሕገወጥ ተግባር ሰለባ የሆኑ በዓለማችን ወደ 21 ሚሊዮን ሰዎች ይገኛሉ። ዩናይትድ ስቴትስ ደግሞ ፕሬዚደንት ባራክ ኦባማ በቅርቡ አብይ የሰብአዊ መብት ትግል ያሉትን ይህን ዘመናዊ ባርነት በከፍተኛ ደረጃ ትዋጋለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴርም መንግሥታዊ የጸረ የሰው ልጆች መናገርን የተመለከተ ሪፖርት በየዓመቱ ይፋ ያደርጋል። በዚህም ወደ 188 በሚሆኑ አገሮች ያለውን ሕገወጥ የሰው ልጆች መናገድ የሚገልጽ ዘገባ ይቀርባል። ሕገወጡን የሰው ልጆች መናገድ ለማስቀረት ዩናይትድ ስቴትስ ጥረቷን በከፍተኛ ደረጃ ከፍ አድርጋለች። እንደ አውሮፓ አቆጣጠር በታህሳስ 11 ቀን የዩናይትድ ስቴትሱ ሆምላንድ ሴኪሪቲ ማለት የአገር ደህንነት ሚኒስቴር ከአንድ ትልቅ የአገሪቱ የመጓጓዣ አስተዳደር ወይም ማዕከል ጋር ስምምነት ላይ ደርሷል። ይህም ሰዎች ያለ ፍላጎታቸው ተይዘውና ተገደው ሊወሰዱ የሚችሉባቸው ሁኔታዎች ከተስተዋሉ ድርጊቱን ለባለሥልጣናት ማስታወቅ እንደሚያስፈልግ የሚደነግግ ውለታ ወይም ስምምነት ነው። ትራቨል ሴንተርስ ኦፍ አሜሪካ ይባላል ይህ ማዕከል፣ የአሜሪካ የጉዞ ማዕከል እንደማለት። ይህ ማዕከል ለሆምላንድ ሴኪሪቲ ማለት ለአገር ውስጥ ደህንነት ሚኒስቴር ስልጠና ይሰጣል፣ መረጃዎችን ያቀብላል። በመላ ዩናይትድ ስቴትስ ከ250 በላይ በሆኑ አካባቢዎች ለሚገኙ ወደ 15,000 ሰራተኞች የህዝባዊ አገልግሎት ማስታወቂያዎችን ያደርሳል። እነዚህ መረጃዎች በመታወቂያዎች አማካኝነት የተጓጓዦችን ማንነት ግልጽ ያደርጋሉ፣ ተጠርጣሪ የሰው ልጆች ተናጋጆችን ለይቶ ለማወቅም ይረዳሉ። የሕገ ወጥ የሰው ልጆች ንግድ ሰለባዎች ብዙውን ጊዜ ራሳቸውን የሚያገኙት በውጭ አገር ነው፣ በባዕድ ምድር፣ ለሰው እንግዳ በሆኑበትና ቋንቋውን መናገር በማይችሉበት አገር። ከዚህም ሌላ ተናጋጆቹ እንደ መታወቂያ ወረቀት ያሉትን የሰለባዎቹን መረጃዎች ስለሚነጥቁ ምን እንደደረሰባቸው አያወሩም። ቢያወሩ አገር ቤት ያሉ ቤተሰብና ዘመድ አደጋ ይደርስባቸዋል፣ ወጪንም እንዲከፍሉ ይደረጋሉ። በአሜሪካ የጉዞ ማዕከል አማካኝነት የሚገኙ መረጃዎች የሰው ልጆችን ሕገወጥ ንግድ ለማስቀረት አይነተኛ መፍትሄዎች ናቸው። ሕገወጥ የሰው ንግድ አራማጆችን የሚያውቁ የከባድ ጭነት አሽከርካሪዎች የሚያደርሱት ጥቆማና ሪፖርትም እንቅስቃሴውን ለመግታት ዓይንና ጆሮ ሆኖ ያገለግላል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ የአዲስ ዓመት ምሽት ዝግጅታችን እየተጠናቀቀ ነው። የአባን ሃፒ ኒው ይር እያስደመጥናችሁ ልንሰናበታችሁ ነው። ትግርኛ ዝግጅት ከኛ ይቀጥላል። እስከዛው
ያስተናገድናችሁ ቆንጂት ታዬና
እኔም ሰሎሞን አባተንን
ነገ ማታ እንገናኛለን በተለመደው ሰዓት፣ መጀመሪያ ላይ በአንድ ሰዓት፣ በኋላ ደግሞ በሶስት ሰዓት።
መልካም ምሽት፣ ደህና ደሩ። ሃፒ ኒው ይር።
Sometimes I see all the brave